Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም፣ እንደምን አመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በምስራቅ አፍሪካ የተከሰተው ድርቅ በ10ዎቹ የሚቆጠሩ ሰዎችን በገደለባት ሶማሊላንድ መንግስቱ የልማት ስራዎችን አቁሞ የገንዘብና አስተዳደራዊ አትኩሮትን በነፍስ አድን ስራ ላይ እንደሚያደርግ አስታወቀ።
በኢትዮጵያ ከዚህ ቀደም ታውጆ የነበረውና ለስድስት ወራት የዘለቀው የአስቸኳይ ጊዜ አዋጅ ለአራት ወራት ተራዝሟል።
አገሬ አስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ይኖራሉ ብዬ አላስብም።
ገደቡን ይሄን ስርዓቱን መታፈኑን አምኖ ተቀብሎ እንደው 80% የሀገሪቱ ህዝብ ይሄን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለው እና እኔ በግሌ ልቀበለው ማለት ነገር ነው።
የመጀመሪያው የዞን 9 አምደኛና ጸሐፊ በፍቃዱ ኃይሉ ነው። ሁለተኛው ደግሞ ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር ነው። ይዘናቸዋል።
82% ከመቶ ማለቱን እንዴት ነው ያወቀው? እንዴት ነው የታወቀው? ምን አይነት ዘዴ ነው ሰራ ያለው ይሄ ቁጥር ለማግኘት ማለት ነው?
የህግ ባለሙያው አቶ ሙልጌታ አረጋዊ ናቸው። እሳቸውም አስተያየት አላቸው።
በኢትዮጵያ ዋና ከተማ አዲስ አበባ በህዝቦች መካከል ያለውን ግንኙነት ለማጠናከር በሚል የተዘጋጀ የሙዚቃና ዳንስ የተቀነባበረ የውዝዋዜ ልምድ ልውውጥ ተካሂዶ ነበር።
Ethiopian dance is a rhythm, it's a very big part, not just in music but also in the body and the feet.
የተለያዩ የኢትዮጵያ የባህል ዳንሶች ላይ የሙዚቃ መተተልክ ሚና እንደሚጫወት ነው የተረዳሁት።
ከዩናይትድ ስቴትስ ወደ ኢትዮጵያ ከገቡት አሜሪካውያን ዳንሰኞች ውስጥ ከሰጡት አስተያየት መካከል አንዱን ያሰማናችሁ።
ድረገጽና አዳዲስ የስራና የፈጠራ ሐሳቦችን በተመለከተ ደግሞ በሎስ አንጀለስ ካሊፎርኒያ የፈጣኑ ፋየር ኦፕቲክስ የግንኙነት ቴክኖሎጂ ሰርቶ ማሳያ ጉባኤ ላይ ስለቀረቡት ፈጠራዎች ዘገባ ይኖረናል።
Kids or anybody could learn how to play the piano really properly.
ልጆችም ሆኑ ማንም ሰው በአለም ስመጥር ከሆኑ የፒያኖ ተጫዋቾች ባሉበት ሆነው መማር ይችላሉ።
ሌሎችን ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ ዜናዎቹን ይዘን ተመልሰናል። ወደ መጀመሪያው የዜና ዘገባችን ስናመራ ማዕከላዊ ሶማሊያ ውስጥ ቁልፍ የሚባል ወታደራዊ ይዞ የቆየው የኢትዮጵያ ጦር ያለ አንዳች የቅድሚያ ማስታወሻ አካባቢውን ጥሎ ትላንት መውጣቱን የኤልቡር ከተማ ነዋሪዎችና የከተማይቱ አስተዳዳሪ ለአሜሪካ ድምጽ ገለጹ። የኢትዮጵያ ጦር ኤልቡርን ለቆ መውጣቱን ተከትሎ በከተማ ከባድ የታጠቁ የአማጺው ቡድን አልሸባብ ተዋጊዎች ያለ አንዳች መሰናክል ዛሬ ማለዳ ላይ የከተማይቱን ዋና መንደር መቆጣጠራቸው ተነግሯል። ኢትዮጵያውያኑ ከኤልቡር የወጡበትን ምክንያት ሆነ እንደሚወጡ ቀድሞ ሳይነግሩን ያየናቸው መደቡን ለቀው ሲወጡ ብቻ ነው። እነርሱን ተከትለው የኛም ወታደሮች ወጥተዋል ብለዋል አስተዳዳሪው ኑር ሐሰን ጉታሌ። ወታደሮቹ እንደወጡ ያልሸባብ ታጣቂዎች ጸረ አውሮፕላን መሳሪያ ላያቸው ላይ በደገኑ 6 ፒክአፕ ተሽከርካሪዎች ሆነው ዛሬ ማለዳ ላይ ወደ ከተማይቱ ገብተው ተቆጣጥረዋታል ተብሏል። መቋድሹ የሚገኙት የሶማሊያ የኢትዮጵያ አምባሳደር ጃማሉን ሙስጠፋ አማር ማምሻውን ለቪኦኤ በሰጡት ቃል የኢትዮጵያን ወታደሮች ከኤልቡር መውጣትን አረጋግጠው ቀድሞ ሳያሳውቁ ወጡ የተባለውን ግን አስተባብለዋል።
ወደ ሁለተኛው ዜና ስናመራ በሩሲያዊቱ ሁለተኛ ግዙፍ ከተማ ሳንክት ፒተርቡርግ የምድር ለምድር የከተማ ባቡር ወይም ሜትሮ አገልግሎት ላይ ዛሬ በተጣለ የፈንጂ ጥቃት ቢያንስ 9 ሰው መገደሉን የሀገሪቱ ባለስልጣናት አስታውቀዋል። በዚሁ በከተማይቱ ምብርት ላይ በሚገኘው ሴናያ ሜትሮ ጣቢያ ላይ በደረሰው ፍንዳታ ሌሎች 50 የሚሆኑ ሰዎች ጉዳት እንደደረሰባቸው ባለስልጣናቱ አመልክተዋል። በተጨማሪም በአንድ ሌላ የባቡር መስመር መሳፈሪያ ጣቢያ ላይ የተገኘን ፈንጂ ጉዳት ሳያደርስ ማምከናቸውንም የሩሲያ የጸረ ሽብር ኮሚቴ ባለስልጣናት ተናግረዋል። በዚህ ጥቃት ምክንያት ምክንያት የከተማይቱ የሜትሮ አገልግሎት ተዘግቷል።
ወደ ዩናይትድ ስቴትስ እናመራ ደግሞ የዩናይትድ ስቴትስ መንግስት በኢራን በሰሜን ኮሪያና በሶሪያ የጅምላ ጨራሽ ጦር መሳሪያዎች ላይ ከዚህ ቀደም ጥሎት ከነበረው ማዕቀብ ጋር በተዛመደ በ30 የውጭ ሀገር የንግድና ሌሎች ተቋማት ግለሰቦችና እንዲሁም 10 ሀገሮች ላይ ማዕቀብ መጣሉን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ባለፈው ሳምንት ይፋ እንዳደረጉት እቀባው በተቋማቱ በግለሰቦችና በሀገሮቹ ላይ የተደነገገው ህጉ በሚያዘው መሰረት በተወሰነ ጊዜ ውስጥ የሚደረገውን ግምገማ ተከትሎ ነው። እቀባው ከሚመለከታቸው 10 ሀገሮች ዝርዝር ውስጥ ኤርትራ፣ አፍሪካውያኑ ኤርትራና ግብጽ ይገኙባቸዋል። ከሁለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ጋር በስልክ በተካሄደ ኮንፈረንስ በሰጡት ማብራሪያ ውሳኔው የሚመለከታቸው እነኚህ ተቋማትና ግለሰቦች ቀደም ሲል ማዕቀብ ከተጣለባቸው ከኢራን፣ ከሰሜን ኮሪያ ወይም ደግሞ ከሶሪያ ጋር የውጭ ንግድ ቁጥጥር የተደነገገባቸው የሸቀጥ፣ የቴክኖሎጂና የአገልግሎቶች አሊያም ለጅራ ጨራሽ ጦር መሳሪያዎች መሳሪያነት ሊውሉ የሚችሉ ቁሳቁሶችን ልውውጥ በማድረጋቸው ነው ተብሏል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በምስራቅ አፍሪካ የተከሰተው ድርቅ በአስራዎቹ የሚቆጠሩ ሰዎችን በገደለባት ሶማሊላንድ መንግስቱ የልማት ስራዎችን አቁሞ የገንዘብና አስተዳደራዊ አትኩሮቱን በነፍስ አድን ስራ ላይ እንደሚያደርግ አስታወቀ። የሀገሪቱ ምክትል ፕሬዝዳንት ለቪኦኤ የሶማሊኛ ዝግጅት ክፍል እንደገለጹት ሁኔታው አፋጣኝ ምላሽ ካላገኘ ወደ ለየለት ረሃብና እልቂት ያመራል ብለዋል። ሄኖክ ሰማዝገር ዘገባ አለው።
hadana waxaan dib u dhiganay oo joojinay waxa la xiray mashruuca horumarka
ወደ ኢትዮጵያ ስናመራ በኢትዮጵያ ከዚህ ቀደም ታውጆ የነበረውና ለ6 ወራት የዘለቀው ያስቸኳይ ጊዜ አዋጅ ለ4 ወራት ተራዝሟል። የመጀመሪያው አዋጅ ተግባራዊ መደረግ በጀመረበት የመጀመሪያ ወራት ታስረው የተፈቱ 2 ወጣቶችና የህግ ባለሙያ አነጋግረናል። ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር ነው። በፈቃዱ ኃይሉ የዞን 9 አምደኛና ጸሐፊ ነው። ጽዮን ግርማ የህግ ባለሙያውን አቶ ሙሉጌታ አረጋዊን ጨምራ በተራዘመው አዋጅ ሱሪያ ተከታዩን ዘግባለች።
ከመስከረም 28 2009 ዓመተ ምህረት ጀምሮ በኢትዮጵያ የታወጀውና ተግባራዊ እየተደረገ ያለው ያስቸኳይ ጊዜ አዋጅ ሊጠናቀቅ 7 ቀናት ብቻ ሲቀሩት አዋጁን የሚያራዝም ሌላ ውሳኔ በህዝብ ተወካዮች ምክር ቤት አባላት ተላልፏል። መጋቢት 21 2009 ዓመተ ምህረት ለመደበኛ ስብሰባው የተሰየመው የህዝብ ተወካዮች ምክር ቤት ያስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክሬታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ያቀረቡትን ሪፖርትና ለ4 ወራት ይራዘም ጥያቄ ተቀብሎ አጽድቆታል። ያስቸኳይ ጊዜ አዋጁ እንዲራዘም በምክንያትነት ከተጠቀሱት አንዱ ደግሞ በመላ ሀገሪቱ በተካሄደ የዳሰሳ ጥናት ህዝቡ የተሻለ ሰላም እንዲሰፍን አዋጁ እንዲራዘም ፍላጎት በማሳየቱ እንደሆነም ተገልጿል። ይህን ምክንያት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መጋቢት 7 ቀን ህዝብ ተወካዮች ምክር ቤት ተገኝተው ይፋ አድርገውት ነበር።
በተደረገው የህዝብ አስተያየት ጥናት ወደ 82% የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል።
ጠቅላይ ሚኒስትሩ በወቅቱ እንደተናገሩት አዋጁ ጸንቶ በሚቆይበት ጊዜ ውስጥ ጥናቱን ለምክር ቤቱ አቅርበው እንደሚያጸድቁም አስታውቀው ነበር። ይህን ከተናገሩ ከ15 ቀናት በኋላ አስቸኳይ ጊዜ አዋጁ ለአራት ወራት መራዘሙ ይፋ ተደርጓል። የመጀመሪያው አዋጅ በወጣበት ወቅት ታስረው የተሐድሶ ስልጠና በሚል የሚሰጠውን ስልጠና ወስደው ከተለቀቁት መካከል አንዱ በአምቦ ዩኒቨርሲቲ ወሊሶ ካምፓስ የሥራ አመራር መምህር የሆነውና የኢንተርኔት ላይ አምደኛው ስዩም ተሾመ የበዛው ህዝብ የአስቸኳይ ጊዜ አዋጁን ተቀብሎታል፣ ተስማምቶበታል የሚለውን ሐሳብ አይቀበለውም።
ይሄ ታማኝነት አለው ብዬ መቀበል በጣም ይከብዳል። 80% የሚሆን ሰዎች ያገሪቱ እንደዚህ ያለ የዳሰሳ ጥናት መካሄዱን እና እንደዛ መባሉን ይሄ እንደው ያው የተለመደ በፖለቲካ ፍጆታ ሲጠቀሙበት ካልሆነ በስተቀር በተግባር አስቸኳይ ጊዜ አዋጅ እንግዲህ ያው በራሱ ስትወስደው የዜጎችን ዲሞክራሲያዊ መብት የሚገድብ ነው። ሀሳብን በነጻነት የመግለጽ መብትን የሚገድብ ነው። ሌሎች የዜግነት መብቶችን የሚገድብ ነው እና ገደቡን ይህን ስርዓቱን መታፈኑን አምኖ ተቀብሎ እንደው 80% የሀገሪቱ ህዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለው እና እኔ በግሌ ልቀበለው ማለት ነገር ነው። ምክንያቱም ማንም መታሰር አይፈልግም፣ ማንም ሀሳቡን እንዳይገልጽ መገደብ አይፈልግም እና እኛ ፈልገን ይሄ የሆነው የሚለው ነገር የሚያስገድድ አይመስለኝም።
አዋጁ የሚገድበው የሰው ልጅ መብቶች በመሆኑ ይህ የሚያስደስተው ሰው አለ ብሎ ማመን እንደሚከብደው ነው የሚናገረው መምህሩ ስዩም። የህግ ባለሙያ የሆኑት አቶ ሙልጌታ አረጋዊ በምን አይነት ዘዴ ነው 82% የሚሆነው ሰው ወዶታል የሚል ጥናት የተገኘው ሲሉ መልሰው ጥያቄ ያቀርባሉ።
ጠቅላይ ሚኒስትር ኃይለ ማርያም ሲናገሩ ነው የሰምቻለሁ ነቲቪ ከ80 ወይም 82% በላይ ኢትዮጵያ ህዝብ ስቴት ኦፍ ኢመርጀንሲ እንዲራዘምልን ብለዋል ብለዋል። ወል የኢትዮጵያ ህዝብ እንደዚህ ብለዋል ካሉ ጠቅላይ ሚኒስትሩ ብሎ ሊሆን ይችላል። ግን ያልገባኝ እኔ ምንድን ነው 82% ማለቱን እንዴት ነው ያወቁት? እንዴት ነው የታወቀው? ምን አይነት ዘዴ ነው ስራ የዋለው ይሄ ቁጥር ለማግኘት ማለት ነው? አንድ ስነ ሁለተኛ ከዚህ በፊት ቁጥር ተሰርቶ ያውቃሉ? እዚህ ሀገር የኢትዮጵያ ህዝብ ስሜት ፍላጎት ለማወቅ ተመሳሳይ የሆነ ዘዴ ጥቅም ላይ ውሎ ኢትዮጵያ ህዝብ ስሜት የተለካበት ጊዜ ነበረ ወይ ወይስ አሁን ለመጀመሪያ ጊዜ መጀመሩ ነው? እንደዚህ የኢትዮጵያ ህዝብ የሚፈልገው ነገር መንግስት ማድረግ የሚፈልግስ ከሆነ የኢትዮጵያ ህዝብ ከኢትዮጵያ መንግስት የሚፈልገው ይሄን ብቻ ነው ወይ? ይሄን ያውን ፈልጎ ከሆነ ማለት ነው። እና የኢትዮጵያ ህዝብ የስቴት ኦፍ ኢመርጀንሲው ለአራት ተጨማሪ ወራት ማራዘም ኢትዮጵያ ህዝብን ችግር ያቃልላል ብለው እናስብ ከሆነ ጥሩ፣ አራት ወር ረዥም ጊዜ አለ። ግን ይሄ ነው ወይ ኢትዮጵያ ህዝብ ይፈልግም? ኢትዮጵያ ህዝብ ተጠያቂነትን አይፈልግም ወይ? ለምንድን ነው መንግስት ተጠያቂነትን ተግባራዊ ማድረግ ያልቻለው? ለምንድን ነው መንግስት የሚገባውን ፕሮሚስ ተግባራዊ የማያደርገው? እውነት ኢትዮጵያ ህዝብ ፍላጎት ከሆነ ተግባራዊ ማድረግ የሚፈልግህ መንግስት ይህ ጥያቄዎች በእውነት መጠየቅ ፈልጋለሁ። እዚህ አጋጣሚ መንግስትን ማለት ነው።
በሽብር ወንጀል ተጠርጥሮ ከሌሎች የኢንተርኔት አምደኞች ጋር ታስሮ የነበረው በኋላም ይህ ክስ ተቀይሮለት በዋስ ተፈቶ የነበረውና በድጋሚ በአስቸኳይ ጊዜ አዋጁ ስር ታስሮ የነበረው የተሐድሶ ስልጠና የተባለውን ስልጠና ወስዶ የተለቀቀው የኢንተርኔት አምደኛውና ጸሐፊው በፍቃዱ ኃይሉ በተባለው ጥናት ላይ ያለውን ጥርጣሬ ያንጸባርቃል።
እንግዲህ 82% የሚሆኑ የዳሰሳ ጥናት ተሳታፊዎች አስቸኳይ ጊዜ አዋጁ እንዲራዘም ፈቅደዋል ወይም ፈልገዋል ነው የተባለው እና እኔ ስሰማ በጣም ነው የደነገጥኩት። ምክንያቱም እውነት አይመስልም። እኔ አካባቢ ከማየው እና ከምታዘበው ነገር አንጻር ሲታይ ማለት ነው። ምናልባት እንግዲህ የናሙና መረጣው ላይ በዳሰሳ ጥናቱ የተሳተፉት እነማን ናቸው የሚለው ወሳኝ ጉዳይ ነው ማለት ነው። የአስቸኳይ ጊዜ አዋጁ ቢራዘም የሚፈልጉ የስርዓቱ ደጋፊዎች ወይም ደግሞ በቃ የስርዓቱ ደጋፊዎች ብቻ ሳይሆኑ ፓርቲ በማንኛውም ሁኔታ ውስጥ ማለት ነው ሰብአዊ መብትን እየጣሰ ቢሆን ስልጣኑን መጠናከሩ እንዲቀጥል የሚፈልጉ ያነሱ ሰዎች ካሉኝ በስተቀር በግሌ ጤናማ አስተያየት ነው ብዬ ራሱ አልመለከተው። አንድ ሀገር ሀገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ይኖራሉ ብዬ አላስብም። ምናልባት የናሙና መረጣው ላይ ለዳሰሳ ጥናቱ የተመረጡት ሰዎች አይነት ይወስነዋል። ይሄ እንደዛ ነው የምለው አስተያየት።
ጦማሪው በፍቃዱ መጀመሪያውኑ ይህ አዋጅ የስድስት ወር ጊዜውን ከጨረሰ በኋላ ይራዘማል የሚል እምነት እንዳልነበረው ይናገራል። በኢትዮጵያ በጥቅምት ወር 2008 ዓመተ ምህረት በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ አማራ ክልል ተሻግሮ ሀገሪቱን ለ11 ወራት ወዳልተረጋጋ ሁኔታ ከቷት ነበር። በዚህ ጊዜ ውስጥ ብዙ ሰዎች መገደላቸውን፣ መታሰራቸውንና ከመኖሪያ ቀያቸው መፈናቀላቸው ይታወቃል። ስምምነት ላይ የሚያደርስ ቁጥር ባይኖርም ከአንድ ወር በፊት የወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ሪፖርት በነሐሴ ወር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ 500 ሰው መገደሉን መግለጻቸውን ጠቅሷል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባወጣው ሪፖርት እስከ ጥቅምት 2009 መጨረሻ አደረክ ያለውን ጥናት ጠቅሶ 800 ሰው መገደሉን ይፋ አድርጓል። ሀገር ውስጥ የሚገኙ የተቃዋሚ ፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር ከዚህ ከፍ ያደርጉታል። በዚህ ጊዜ ውስጥ በሺዎች የሚቆጠሩ ሰዎች መታሰራቸውንና መፈታታቸውን አሁንም በእስር ላይ የሚገኙ እንዳሉ መዘገባችን ይታወሳል።
የምትከታተሉት የሰኞ ምሽት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ስናመራ በኢትዮጵያ ዋና ከተማ አዲስ አበባ በህዝቦች መካከል ያለውን ግንኙነት ለማጠናከር በሚል የተዘጋጀ በሙዚቃና ዳንስ የተቀነባበረ የውዝዋዜ ልምድ ልውውጥ ተካሂዶ ነበር። መኖሪያቸውን በዩናይትድ ስቴትስ ኒውዮርክ የሆኑት ዳንሰኞች ወደ አዲስ አበባ የደረሱት በዚህ ወር መጀመሪያ ላይ ነበር። በዩናይትድ ስቴትስና በኢትዮጵያ መካከል ያለውን ግንኙነት የበለጠ ለማጎልበት በምስራቅ አፍሪካ ምጣኔ ሀብትን በተመለከተና አሸባሪነትን ለማጥፋት በዋሽንግተን ከሚደረገው እንቅስቃሴ ላይ ያለውን ህብረት ለማጎልበት የሚል ዓላማን ያነገበ የባህል ልውውጥ ነበር። መስታወት አራጋው ዝርዝሩን ይዛለች።
When
እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት የተመሰረተው ኬግዊን ኤንድ ካምፓኒ የተሰኘው የዳንስ ቡድን በአለማችን ከሚገኙ ታዋቂ የዳንስ ቡድኖች መካከል አንዱ ነው። በዳንስ ጥበብ ጉዟቸውም ያልነካኩት የዳንስ አይነት የለም። የኢትዮጵያን የባህላዊ ዳንስ ግን ለመጀመሪያ ጊዜ ነው ተዋወቁት። የተለያዩ የዳንስ ጥበብ መድረኮችን በመፍጠር ህዝቦችን የማቀራረብ ስራ ላይ የተሰማራው ዳንስ ሞሽን ዩኤስኤ የተባለው ድርጅትና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በጋራ በመሆን ነው ይህንን የልምድ ልውውጥ የባህል መድረክ ያዘጋጁት። የኬግዊን የዳንስ ግሩፕ የተለያዩ ዓለም አቀፍ ሀገራት ካዘጋጃቸው መድረኮች መካከል ከአፍሪካ ሀገራት አይቮሪ ኮስት፣ ቱኒዚያና ኢትዮጵያ ይገኙበታል። በኢትዮጵያ ዳንስ በየምሽት ቤቱ ለመዝናናት ብቻ ሳይሆን ማንነትን የሚያንጸባርቅ ከፍተኛ ሚና ያለው ባህል ነው። በተለይም ከባህላዊ የከበሮ ምት ጋር የሚደረገው የትከሻ እስክስታ በርካታ የውጭ ሀገር ዜጎችን የሚማርክ የዳንስ አይነት ነው ያሉት ዴቪድ ኬኔዲ በአዲስ አበባ የዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት አማካሪ ናቸው። ከዩናይትድ ስቴትስ ከመጡት ተወዛዋዦች መካከል አንዱ ዳንስ ማለት መግባቢያ እንደሆነ ይናገራል።
Like the universal language of dance, I think, is very loud, even though it's not seen as much. It speaks to many different people because in a lot of traditions in many countries, there's dance.
Dance, alam akap kwan kwan natin bago kaya nitay ipetagatami no. ለበርካቶች መግባቢያ ነው። እናም የተለያዩ የባህል ዳንሶችን በመቀላቀል በአንድነት ለመደነስ እና የባህል ልውውጥ ለማድረግ ጥረት እያደረግን ነው ያለ ነው።
አራቱ የኪንግዊን ዳንሰኞች ከ24 በላይ ከሚሆኑ ኢትዮጵያውያን ዳንሰኞች ጋር በጋራ የሙያ ልውውጥ በሚያደርጉበት ጊዜ አንድ የሚያደርጋቸውን የዳንስ ጥበብ ፍቅርን የመጋራት እድሉን እንዳገኙ ይናገራሉ።
Ethiopian dance's rhythm is a very big part, not just in music but also in the body, in the feet, in the head especially.
የተለያዩ የኢትዮጵያ የባህል ዳንሶች ላይ የሙዚቃ ምት ትልቅ ሚና እንደሚጫወት ነው የተረዳሁት። የሙዚቃው ምት መለየቱ ብቻ ሳይሆን በአካል ውዝዋዜ በተለይም በጭንቅላት የሚደረገው የዳንስ እንቅስቃሴ በጣም የሚገርም ነው።
በኢትዮጵያ ደስቲኖ የተባለው የዳንስ ቡድን መስራችና ተወዛዋዥ የሆነው አዲሱ ደምሴ የአሜሪካን የዳንስ ጥበብ እንደማይከብደው ይናገራል። የውጭ ሀገር ሰዎች ግን እስክስታን ለመማር የሚያደርጉትን ጥረት መመልከትና እነሱን ለማስተማር የሚያደርገው ጥረት በራሱ አዲስ ትምህርት እንደሆነውም ገልጿል። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዝግጅታችን ነው የምናልፈው። ድረገጽ አዳዲስ የስራና የፈጠራ ሀሳቦች ማስተላለፊያ መንገድ ሆኖ እያገለገለ ባለበት ዓለም ሰዎች ከየትኛውም ስፍራ ሆነው ፈጣን የኦፕቲካልና መስበር አልባ ግንኙነት በመጠቀም አገልግሎቶችና ስራዎችን እንዲሰሩ ተመራማሪዎች በከጣይ ቴክኖሎጂዎች አተኩረዋል። በሎስ አንጀለስ ካሊፎርኒያ የፈጣኑ ፋየር ኦፕቲክስ የግንኙነት ቴክኖሎጂ ሰርቶ ማሳያ ጉባኤ ላይ ስራዎቹ ቀርበዋል። የአሜሪካ ድምጿ ኤልዛቤት ሊ የዘገበችውን ሄኖክ ሰማስጌር ያቀርበዋል።
የሙዚቃ መሳሪያ በብቃት በዓለም አሉ ከተባሉ ተጫዋቾች መማር ነገሮችን ቀላል አያደርግም ትላላችሁ? እዛ ላይ
ልጆችም ሆኑ ማንም ሰው በዓለም ስመጥር ከሆኑ የፒያኖ ተጫዋቾች ባሉበት ሆነው መማር ይችላሉ።
You could imagine these so-called exoskeletons which you put on your hands. It will pressurize the hands and the joints and it will move it gently.
ሐሳቡን ለመረዳት በእጅ የሚጠለቀው ጓንት በጣቶችና መገጣጠሚያዎች ላይ አመልካች የግፊት ጣቢያዎች አሉት። ከዚያ ጣቶችና መገጣጠሚያዎችን ማንቀሳቀስ ይጀምራሉ።
ቀስ በቀስ ተማሪዎቹ እጆቻቸውን እንዴት እንደሚያንቀሳቅሱና የሙዚቃ ኖቶቹን እንደሚመቱ ይማራሉ። ይሄ ሁሉ በተቀናጀና ገመድ አልባ በሆነ የድረገጽ ግንኙነት የሚከናወን ነው።
We use digital today to negotiate for jobs, right? So we use LinkedIn, emails.
የለትራችንን ለመከወን ድረገጽ በስፋት እንጠቀማለን። በድረገጽ የሥራ ልምድና ማስረጃዎችን በሊንክድን ስናስቀምጥና መረጃዎች በኢሜል ስንለዋወጥም ቆይተናል። ይሄን ሁሉ መረጃ ይዘን ግን ጠዋት ተነስተን ፊታችንን ታጥበን ወንዝ ተሻግረን በታክሲ በአውቶቡስ አንዳንዴም በአውሮፕላን እንጓዛለን። እኔ እንደማስበው ከሆነ ይሄንን ሁሉ ተፍተፍና ጊዜ የሚያቃጥል ጉዞ ለምን በዲጂታል ቴክኖሎጂ ተርጉመን በቋታ እናስቀምጠውና እንደ ምስል ለእይታ አናበቃውም የሚል ነው።
What I'm trying to do is, first of all, give Croker or the surgeons back the feeling of touch so he feels what he does inside the body. And second thing is, I want him to be able to...
ቀደም ስራዬ የቀዶ ጥገና ሐኪሞች በሽተኛው ካጠገባቸው ሳይኖር መዳሰስና መንካት የሚፈጥሩትን የአእምሮ ስሜት መፍጠር ነው። ስለዚህ በሽተኛውን ለመመርመር የሚያስፈልጉ ሰውነትን የመንካትና የመዳሰስ ስራዎችን ለማከናወን በርቀት የሚገኝ ሆስፒታል ውስጥ መረጃ የሚያስተላልፍ የኮምፒውተር አምድ ያስፈልገኛል። ከዚያ በሐኪሙና በሽተኛው መካከል ያለውን ርቀት በድረገጽ እናቀራርበዋለን።
ለማስተላለፍ የሚያስችል እቃ ለመስራት እየጣሩ ነው። ኢቭ ግሪሊችስ በሲስኮ የቴክኖሎጂ ኩባንያ የምርት ክፍል ስራ አስኪያጅ ናቸው።
It all came about with video. The way we view content today is very different from the way we viewed it before. And getting content to everybody, whether it's on their iPhone,
በቪዲዮ እየተተካ ነው። መረጃን ከዚህ ቀደም የምናገኝበትና የምናሰራጭበት መንገድ ተለውጧል። በእጅ ስልኮቻችን በአይፎንም ሆነ በአንድሮይድ ወይም በኮምፒውተሮች ከጀርባቸው የግንኙነት ኔትወርክ ተዘርግቷል።
መረጃዎችን በፍጥነት ከአንድ ስፍራ ወደ ሌላ ስፍራ ለማዘዋወር የሚችሉ መሳሪያዎችና የግንኙነት አምዶችን ይሰራሉ።
Everybody has a stake in the game now. The other step is as we're opening up the networks and creating the sort of open source society.
በዚህ ስራ ሁሉም ሰው ተጠቃሚ ስለሚሆን ፈላጊው ተበራክቷል። ይህንን ሁኔታ በትብብር ማሳለጥ እንደሚቻል በማመን በኔትወርክ ግንኙነት ቴክኖሎጂ ላይ መደባበቅ የሌለበትና ያንዱን ስራ ሌላው የሚያጎለብትበት አሰራር ለመዘርጋት እየጣረን ነው።
ክህሎትን በድረገጽ ብለው ስራ የጀመሩ የቴክኖሎጂ ባለሙያዎች ዓላማ በዓለም ዙሪያ ስራ ፍለጋ መጓዝ፣ መስተደድና ቪዛ መጠየቅ ሳያስፈልግ ማንም ሰው ከያለበት ከያለችበት ሆኖ ወደ ስራ መግባት የሚችሉበት የቴክኖሎጂ አምድን መዘርጋት ነው።
ዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ @voaamharic በትዊተርም እንዲሁ #gabinaviewን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን የሚመራ የነበረው ሞክቢል ያበሩ ነው። ሙዚቃ በመምረጥ ዲጄ ፋትሱ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አጥራጋውና
ጽዮን ግርማንን። ኢንጂነር አልፍሬዶ ሳንቶስ አብሮን አለ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ። በጀመርነው ሰናይ በሰላማዊት ዮሐንስ ሙዚቃ መልካም ምሽት። Yeah.